የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ሰው ሰራሽ አስተውሎትና ቋንቋ
በተለያየ መልኩ የተለያየ አይነት ቱሎች በመበልጸግ ለተለያየ አገልግሎቶች የሚውሉዋል። ለምሳሌ አሁን በቅርቡ በጉግል አፕስ ላይ የሚለቀቀው የእናቶች ከቀድመ ወሊድ እስከ ድህረ ወሊድ ድረስ መረጃዎችን በመጠየቅ መልስ ማግኘት የሚቻልበት ሐኪሚሽ የሚል ቱልም የሚለቀቅ አለ። ያ ብቻ ሳይሆን እጅግ በጣም ብዙ በኢትዮጵያ ቋንቋዎች ላይ የተሰሩ የተለያየ አይነት አፕሊኬሽኖች ወይንም ሶፍትዌሮች አሉ።
ብዙ ማሽን ትራንስሌሽን ላይ የሰራናቸው ስራዎች አሉ። አክቹሊ ግን አንዱን ለማንሳት የጀንደር ባያዝ ወይም ደግሞ ጾታ ላይ የተለያየ ፐርፎርማንስ ማምጣት ዶክተር ኢስ ካሚንግ የሚል እንግሊዝኛ ሴንቴንስ ብንሰጠው ትራንስሌሽን ሞዴሉ ዶክተሩ እየመጣ ነው እንጂ ዶክተሯ እየመጣች ነው አይለም። ዘ ነርስ ኢስ ካሚንግ ብንለው ደግሞ ነርሷ እየመጣች ነው እንጂ ነርሱ እየመጣ ነው አይለንም። እና ዶክተር ከሆነ ሁሌ ወንድ ነው፣ ነርስ ከሆነች ሁሌ ሴት ናት። አብዛኛውን ነገር ወደ ወንድ ጾታ የማድላት ነገር እንደዚህ አይነት ኢቫሉዌሽንም ሰርተናል።
ባህርዳር ዩኒቨርሲቲ፣ ወሎ ዩኒቨርሲቲ ጋም አዲስ አበባ ዩኒቨርሲቲ አልፎ አልፎ ተማሪዎችን አማክራለሁኝ። አምና የዛሬ ዓመት የዛሬ ሁለት ዓመት የዛሬ አምስት ዓመት የተሰራውን ስራ ደግሞ የመስራት ዝንባሌ አለ። ምክንያቱም የተሰሩ ስራዎች ኦርጋናይዝ ነው። ይሄ ነው ክፍተቱ። ኢትዮጵያ ላይ እንደዚህ አይነት ነገር አለመኖሩ ወደኋላ ያስቀራል። ስራዎች ነጥረው ወጥተው የተሰሩትና የቀሩትን ተለይቶ የተሰሩትን እያዳበርን ገና መጀመር ያለባቸውን ደግሞ እንዲጀመሩ ማድረግ።
የሰው ሰራሽ አስተውሎት ፋይዳና አንድምታ፣ የቴክኖሎጂውን የእስካሁን ጉዞ እመርታ፣ ፈተና፣ ስጋትና ብሎም መጪውን ለመቃኘት የተሰናዳ ልዩ ቅንብር ነው።
የሰማችኋቸውም ለውይይቱ የጋበዝናቸው የሰው ሰራሽ አስተውሎት ጥናት አዋቂዎች ናቸው።
ዶክተር ሰኢድ ሙሄ ይማም ከሃምቡርግ ጀርመን፣ ዶክተር ሚካኤል መለሰ ከአዲስ አበባና እንዲሁም ህሊና ኃይሉ ከዚህ ከዩናይትድ ስቴትስ በርክሌ ካሊፎርኒያ ናቸው።
ቆየት ብለው ይመለሳሉ። በቀደመው ዝግጅታችን በመጠኑ አስተዋውቀን ለዛሬ በቀጠሮ ላሳደርነው ወግም አለማያ ከኮሌጅነት ወደ ዩኒቨርሲቲ ባደገበት ወቅት የመጀመሪያው ፕሬዝዳንት ሆነው ያገለገሉትን መምህር
ዶክተር ደጀኔ መኮንንን የህይወት ታሪካቸውንና ግብርናን የሚመለከቱ ሁለት መጽሐፍትም የጻፉ ናቸው ተመልሰዋል።
እሁድ የካቲት 9/2017 ዓ.ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። የአክብሮት ሰላምታችንን እናደርሳለን።
አሁን የሰዓቱ የዓለም ዜና ይቀድማል።
ጠብቁን።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የሰዓቱን ዜናዎች የማሰማችሁ አስማማየ ነኝ። በሩዋንዳ የሚደገፉት አማጽያን ሁለተኛ ከተማ ያዙ። በሩዋንዳ የሚደገፉ አማጽያን ዛሬ ጠዋት በምስራቅ ኮንጎ ሁለተኛዋን ትልቅ ከተማ የሆነችውን ቡካቡን ይዘዋል። በአካባቢው ካሉ የመንግሥት ጦር ጥቂት መከላከል ብቻ የገጠማቸው አማጽያኑ በከተማው የሚገኘውን የደቡብ ኬቭ ግዛት አስተዳደር ጽህፈት ቤት የተቆጣጠሩ ሲሆን አብዛኞቹም የአማጽያኑ እንቅስቃሴ በመፍራት ሸሽተዋል። የኤም 23 አማጽያን በ101 ኪሎ ሜትር ርቀት ላይ ከምትገኘውና ባለፈው ወር ከተቆጣጠሯት የጎማ ከተማ ለቀናት ተጉዘው ዛሬ እሁድ ጠዋት ማዕከላዊ ቡካቡ ደርሰው በከተማው ሲዘዋወሩና በርካታ ነዋሪዎችን በደስታ ሲጮሁ የአሶሼትድ ፕሬስ ጋዜጠኞች ተመልክተዋል። ይሁን እንጂ በአብዛኛው የከተማ ክፍሎች የሚገኙ ቤቶች ነዋሪዎች የሌሉባቸው ባዶ ሆኗል። የኤም 23 አማጽያን በማዕድን የበለጸገው ምስራቃዊ የኮንጎ ክፍል ለመቆጣጠር ከሚሞክሩ ከ100 በላይ ታጣቂ ቡድኖች ጎልቶ ለመውጣት የቻሉ ሲሆን ከጎረቤት ሩዋንዳ በመጡ 4000 ወታደሮች እንደሚደገፉም የተባበሩት መንግስታት ድርጅት መረጃ ያሳያል። አማጽያኑ 1.3 ሚሊዮን የሚጠጋ ህዝብ ያለባትን ከተማ ሙሉ በሙሉ ስለመቆጣጠራቸው እስካሁን ግልጽ አልሆነም። ነገር ግን ዓመታትን ባስቆጠረው ውጊያ በማዕከላዊ ቡካቡ መገኘታቸው ከዚህ ቀደም ታይቶ የማይታወቅ መስፋፋት ነው። የኮንጎ ፕሬዚዳንት ፌሊክስ ቺሴኬዲ በብዙ ርቀት በምትገኘው ዋና ከተማ ኪንሻሳ የጸጥታ ስብሰባ አካሂደዋል። የቡካቡ ከተማ በኤም 23 የአጭር ጊዜ ወረራ የተደረገባት ቢሆንም በኮንጎ ጦር ሰራዊትና በአካባቢ ሚሊሻ አጋሮች ቁጥጥር ስር እንደሚገኝ ፕሬዚዳንቱ በኤክስ ገጻቸው አስታውቋል። ዛሬ በአብዛኛው የቡካቡ አካባቢዎች ምንም አይነት ውጊያ እንደሌለና የኮንጎ ኃይሎችም እንዳልታዩ የአሶሼትድ ፕሬስ ዘገባ ያስረዳል። ደቡብ አፍሪካውያን ነጮች ትራምፕን በመደገፍ ሰልፍ አካሄዱ። አንዳንድ ደቡብ አፍሪካውያን ነጮች ትላንት ቅዳሜ በፕሪቶሪያ በሚገኘው የአሜሪካ ኤምባሲ ተሰብስበው ለፕሬዚዳንት ዶናልድ ትራምፕ ያላቸውን ድጋፍ የገለጹ ሲሆን በገዛ መንግስታቸው የዘረኝነት ሰለባ መሆናቸውም ተናግረዋል። በመቶች የሚቆጠሩ ሰልፈኞች ለፕሬዚዳንት ትራምፕ ፈጣሪ ይመስገን የሚል ጽሑፎችን የያዙና በደቡብ አፍሪካ መንግስት የታወጀና አናሳ ነጮችን ላድሎ የሚዳርግ የዘረኝነት ህግን ያሉትንም የሚተቹ ሌሎች መፈክሮችም ይዘው ታይተዋል። የደቡብ አፍሪካ መንግስት በበኩሉ አዲሱ ከዘር ጋር የተያዘ ነው ሲሉ ፕሬዚዳንት ትራምፕ በአገሪቱና በህጉ ላይ ያነሱትን ጥያቄ የተሳሳተ መረጃና የተዛባ ነው ሲል አስተባብሏል። የትራምፕ አስተዳደር በደቡብ አፍሪካ ላይ የሰነዘረው ትችትና ቅጣት በአገሪቱ ለዘመናት የዘለቀው የአናሳ ነጮች አገዛዝና በጥቁሮች ላይ ያደረሱትን የጭቆና ጥፋቶችን ለመፍታት እየተወሰደ ያለውን እርምጃ አሳሳቢነት ከፍ አድርጎታል። የደቡብ አፍሪካ መንግስት እንደሚለው የመሬት ህጉ አብዛኛው የእርሻ መሬቶች የአገሪቱ 7% ብቻ በሆኑ ነጮች ባለቤትነት የተያዘውን በእኩልነትና ፍትሐዊነት በሆነ መንገድ ለማከፋፈል ያለመ ነው። ነጭ ሰልፈኞች ወረራን ያሉትን ህግ ጨምሮ በ1994 ከአፓርታይድ ስርዓት ማብቂያ ጀምሮ ለጥቁሮች የቅድሚያ ዕድሎችን ለመስጠት የተደረጉ ማሻሻዎችን የሚያመለክቱ ባነሮች ይዘውም ታይተዋል። ብላክ ኢኮኖሚክ ኢምፓወርመንት በመባል የሚታወቁት እነዚህ ህጎች ለአንዳንድ ነጮች የብስጭት ምክንያት ሆነዋል። በኦስትሪያ አንድ ሰው 6 መንገደኞችን በስለት በመውጋት ጉዳት አደረሰ። በደቡብ ኦስትሪያ የምትገኘው ቪላሽ ከተማ አንድ ሰው ቀን ላይ 6 መንገደኞችን በስለት ወቅቶ የ14 ዓመት ወንድ ልጅን ሲገድል 5 ሰዎች እንደማቁስሏል። ጥቃቱን ያደረሰው የ23 ዓመት ተጠርጣሪ ብዙም ሳይቆይ በቁጥጥር ስር የዋለ ሲሆን በኦስትሪያ የመኖሪያ ፈቃድ ያለው ሶሪያዊ እንደሆነም ተገልጿል። በምግብ አቅራቢ ድርጅት ውስጥ የሚሰራ ሌላ ሶሪያዊ መኪናውን ወደ ተጠርጣሪው በመንዳት ጉዳቱን ለማስቆምና እንዳይባባስ ረድቷል ሲልም ፖሊስ አስታውቋል። የኦስትሪያ ነጻ የሶሪያ ማህበረሰብ ከጥቃቱ ራሱን ያገለለ መግለጫ ወጥቷል። 60 ሺህ የሚጠጉ ነዋሪዎች በሚኖርባት ከተማ ነዋሪዎቹ ጥቃቱ በተፈጸመበት ቦታ ላይም ሻማ አብርተዋል። የኦስትሪያው ፕሬዚዳንት አሌክሳንደር ቫንደርቤል ጥቃቱን አሰቃቂ ሲሉ ገልጸውታል። የኦስትሪያ ነጻ የሶሪያ ማህበረሰብ በፌስቡክ በጥቃቱ እንደሌለበት ማሳወቅ ለተጎጂ ቤተሰቦች የተሰማውን ጥልቅ ሐዘን ገልጿል። የኦስትሪያ ባለሥልጣናት ስለ ጥቃቱን እስላማዊ ሽብር ክስተት በማለት ፈርጀውታል። የአገር ውስጥ ጉዳይ ሚኒስትር ጌርሃርድ ካርነር ዛሬ እንደተናገሩት በዚህ ከተማ ውስጥ ንጹሐን ዜጎችን ያለ ልዩነት በጩቤ በገደለው በእስላማዊ ጥቃት አድራሹ ቁጣ ተሰምቶኛል ሲሉም ተናግረዋል። ካርነር በቪላች ውስጥ ለጋዜጠኞች እንደተናገሩት ጥቃት አድራሹ ከእስላማዊ መንግስት ቡድን ጋር ግንኙነት እንደነበረውና ራሱን በአጭር ጊዜ ውስጥ አክራሪ አድርጎ በቀጥታ ድረገጾች ሲያቀርብ እንደነበረም አስታውቀዋል። የሩሲያ ወታደሮች በምስራቅ በዩክሬን ኃይሎች ላይ ጥቃቱን አጠናክረው ቀጥለዋል። የሩሲያ ወታደሮች በምስራቃዊ ዩክሬን ጥቃታቸውን በከፍተኛ ሁኔታ አጠናክረዋል ሲል የኬቭ ጦር አስታውቋል። አንድ የኔቶ ባለስልጣን ሞስኮ ጦርነቱን ለመጨረስ በሚደረገው ውይይት የጥቃቱን ፍጥነትና ጥንካሬ እንደሚጨምር ተንብየዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሰላም እንዲሰፍን ግፊት እያደረጉ ባሉበትና የአሜሪካና ሩሲያ ባለስልጣናት በሚቀጥሉት ቀናት ሳውዲ አረቢያ ይገናኛሉ ተብሎ በሚጠበቅበት በአሁኑ ወቅት የሩሲያ ጦር የከፈተው ዋናዎቹ ጥቃቶች ያተኮሩበት በፖክሮቭስክ የሎጂስቲክስ ማዕከል አቅራቢያ መሆኑ ተገልጿል። የኬቭ ጦር ትላንት ከሩሲያ ጋር በ24 ሰዓት ጊዜ ውስጥ ብቻ 61 ጊዜ ውጊያ ማድረጉን ገልጿል። ይህም በዚህ ዓመት ከፍተኛው ቁጥር ሲሆን በቀደሙት ቀናት ከተመዘገበውም በመቶ ጥፍ የሚበልጥ ነውም ተብሏል። አድማጮቻችን፣ አሁን የፕሮግራም ማሳሰቢያ አለን። የሚዲያ ኢንዱስትሪው ስርጭት ወደ ዲጂታል ሚዲያ እያዘነበለ ባለበት በዚህ ወቅት የቪኦኤ አማርኛው ክፍል ተደራሽነቱን ለማስፋት ማሻሻያዎችን በማድረግ ላይ ይገኛል። በመሆኑም ከነገ የካቲት 10 ቀን ጀምሮ በዲጂታል ሚዲያው ላይ አሻራውን ለማስቀመጥ በምስል ሰፋ ባሉ የጽሑፍ ዘገባዎችና የዜና ዘገባዎችን አካተን በድረገጻችንና በሌሎች የዲጂታል መድረኮች በስፋት ማስተላለፋችን እንቀጥላለን። አዲስ የተሻሻለ የአማርኛ ፕሮግራም ከምሽቱ 3 ሰዓት እስከ ምሽቱ 3 ሰዓት ተኩል የሚቆይ የራዲዮ ፕሮግራም ይሆናል። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ማዳመጥ ትችላላችሁ። የአሜሪካ ድምፅ አድማጮቻችን፣ የምሽቱ ዜናዎቻችንን በዚህ ተጠናቀዋል። አስማማየ ነው ነበርኩኝ። መልካም ምሽት ይሁንላችሁ።
እሁድ የካቲት 9 2017 ዓመተ ምህረት በድጋሚ ጤና ያስጥልን። እንደምን ሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን
ለዕለቱ ካሰናዳናቸው ልዩ ልዩ ቅንብሮች ጋር ተመልሰናል።
ቀዳሚውን ቅንብር እናስከትላል።
ሰው ሰራሽ አስተውሎትና ቋንቋ።
የዳበረ የአጻጻፍ ስርዓት፣ የበለጸገ ባህልና ታሪክ ካለው ከአንጋፋዎቹ የአፍሪካ ቋንቋዎች አንዱ አማርኛ።
ለመሆኑ እንዲህ ባለው ቋንቋ ላይ የሚሰራ የሰው ሰራሽ አስተውሎት ኤአይ ፋይዳው ምን ይሆን?
የሰው ሰራሽ አስተውሎት ፋይዳና አንድምታ ትኩረት የምናደርግበት ጭብጥ ነው።
የስካሁኑን ጉዞ ያጋጠሙትን ፈተናዎችና መጪውን ጨምሮም የሚፈትሽ ልዩ ዝግጅት።
ሶስት ባለሙያዎች ከሶስት የተለያዩ አህጉራት በስካይፕ መስመር ተገኝተዋል።
ትውውቁንና አስቀድም እንግዶቻችን ራሳቸውን ያሉበትንና ስራቸውን ያስተዋውቁናል።
አመሰግናለሁ አሉላ። ስሜ ህሊና ኃይሉ ንጋቱ ይባላል። አራተኛ ዓመት የፒኤችዲ ተማሪ ነኝ በዩኒቨርሲቲ ኦፍ ካሊፎርኒያ በርክሊ። የማጠናው ደግሞ ናቹራል ላንጉጅ ፕሮሰሲንግ እና ሂውማን ኮምፒውተር ኢንተራክሽን፣ በተለይም የላንጉጅ ቴክኖሎጂዎችን እንዴት ለአፍሪካ ቋንቋ ተናጋሪዎች ሱተብል በሆነ መልኩ መስራት እንችላለን የሚለውን ፎከስ ያደረገ ሪሰርች ነው የምሰራው።
አመሰግናለሁ። ሙሉ ስሜ ሰይድ ሙሄይማ እባላለሁ። የምኖረው እዚህ ጀርመን ሀገር ዩኒቨርሲቲ ኦፍ ሃምቡርግ ነው። ባክግራውንድ የኮምፒውተር ሳይንስ ምሩቅ ነኝ። አዲስ አበባ ዩኒቨርሲቲ ነው ባችለር ማስተር የተማርኩት። የፒኤችዲ ላይ የሰራሁት ናቹራል ላንጉጅ ፕሮሰሲንግ ወይም የተፈጥሮ የሰዎችን ቋንቋ ፕሮሰስ ማድረግ ነው። አሁን የዩኒቨርሲቲ ኦፍ ሃምቡርግ ሀብ ኦፍ ኮምፒውቲንግ ኤንድ ዳታ ሳይንስ የሚባል ሴንትራል ኢንስቲትዩት አለ። የዛ ቴክኒካል ሊድ ነኝ። በተጨማሪ ደግሞ ኢትዮ ኤንኤልፒ የሚባል ግሩፕ አለን፣ ኋላ ላይ በደንብ እናወራበታለን። የእሱ መስራችና አባል ነኝ።
እሺ፣ አመሰግናለሁ። ሚካኤል መለሰ ወልደ ዮሐንስ እባላለሁ። የመጀመሪያ ዲግሪ በኮምፒውተር ሳይንስ፣ ማስተርሴን በኢንፎርሜሽን ሳይንስ፣ የሶስተኛ ዲግሪን ደግሞ በናቹራል ላንጉጅ ፕሮሰሲንግ ወይንም የቋንቋዎች ስራ ሂደት ያጠናሁት። አሁን የምሰራው በአዲስ አበባ ዩኒቨርሲቲ በኮሌጅ ኦፍ ናቹራል ሳይንስ ስር በሚገኘው በኢንፎርሜሽን ሳይንስ ዲፓርትመንት እና ኢትዮጵያን ናቹራል ላንጉጅ ፕሮሰሲንግ ግሩፕ አባልና መስራች ነኝ።
አመሰግናለሁ እንግዶቼ ሶስታችሁንም። በዘመነ ኤአይ ከቋንቋ ጋር ተያይዘው የሚዘገቡ የቴክኖሎጂ ምርታዎችን በሌሎች መስኮችም ላይ ሊያስገኙ የሚችሏቸውን እድገትና ጠቀሜታዎች እስካሁን የታዩትን ፈተናዎችም ጨምረን እንመለከታለን። የሥነ ምግባር ጉዳይም ይነሳል። እስኪ ከአጠቃላይ ጭብጥ እንደርደር። ለመሆኑ የሰው ሰራሽ አስተውሎት ኤአይ እና ቋንቋ በተዛመደ መልክ እስካሁን የተሰሩ ስራዎች ምንድን ናቸው? መሰረታዊ የምትሏቸው ጎላ ጎላ ያሉትን በመመልከት ብንጀምር። ህሊና ካንቺን ጀምር።
ቤዚክ ከምንላቸው ቋንቋ ፕሮሰሲንግ የሚጠቅሙ ቴክኖሎጂዎች ብንነሳ እንደ ማሽን ትራንስሌሽን፣ ያ ማለት ከአንድ ቋንቋ ወደ ሌላ ቋንቋ አውቶማቲክሊ ትርጉምን መስራት ሊሆን ይችላል። ስፒች ሬኮግኒሽን የምንለው አለ፣ ድምፅን ወደ ጽሁፍ መቀየር ማለት ነው። እንደዚህ አይነት አፕሊኬሽኖችም አሉ። ሌሎችም ደግሞ ጥያቄዎችን ሰጥተን ለጥያቄዎች ደግሞ መልስን ጀነሬት የሚያደርጉ ሞዴሎችንም መስራት ይቻላል። ሶ ዳይቨርስ ነው በጣም። ጀስት ሰዎች ላንጉጅን ፕሮሰስ በምናደርግበት ወይም ቋንቋን ፕሮሰስ የምናደርግበትን መንገድ ሊያግዙ የሚችሉ የተለያዩ ቴክኖሎጂዎች አሉ።
በርካታ መስኮች ላይ ተጽዕኖ ማሳደር የሚችል በቋንቋ በራሱ ጠቀሜታ ብቻ ሳይሆን በሌሎች ቴክኖሎጂዎች ላይም በአንጻሩ ላቅ ያለ ጠቀሜታ ያለው መሆኑን መመልከት እንችላለን። አንድምታዎቹን እናያለን። እስኪ እናንተ በዚህ ሰዓት የምትሰሯቸውን ስራዎች ለመመልከት ደግሞ እንሞክር። በየዘርፉ ያሉትን አለፍ አለፍ እያልን እናነሳለን። ዶክተር ሰኢድ በኢትዮጵያ ቋንቋዎች ላይ እየሰራችኋቸው ያላችሁትን ስራዎች ብናስቀድም ይልቁንም ደግሞ ከአማርኛ ቋንቋ ጋር የተያያዙ በርካታ ስራዎች ከ2018-19 አንስቶ እየሰራችሁ መሆኑን የጥናት ወረቀቶቻችሁን የመመልከት እድል አግኝቻለሁ። እስኪ ንገሩን፣ ምንድን ነው በአሁኑ ሰዓት እየሰራችሁ ያላችሁት? ከማን ጋር ነው የምትሰሩት? በምን ደረጃ ላይ ይገኛሉ ስራዎቻችሁ?
እሺ፣ አመሰግናለሁኝ። የኢትዮጵያ ቋንቋዎች ላይ በተለይ ናቹራል ላንጉጅ ፕሮሰሲንግ ወይም የተፈጥሮ ቋንቋን እሱን ፕሮሰስ ማድረግ በሚለው ዙሪያ ይመስለኛል 2018-2019 ጀምረን የተወሰኑ ግሩፖች ኮሚኒቲ ያቋቁመን። በእርግጥ በኢትዮጵያ ቋንቋዎች ላይ የኤአይ ሪሌትድ የሆኑ ስራዎች መሰራት ከጀመሩ በጣም ቆይተዋል። ትልቁ ችግር የነበረው የተሰሩ ስራዎች ተበታትነው ነው ያሉት። አይ ቲንክ ይመስለኛል አብዛኛው ኢትዮጵያ ያሉ ዩኒቨርሲቲዎች ላይ ይሰራሉ። ከዛ በአውሮፓ፣ በአሜሪካ፣ ቻይና እንደዚህ የተለያዩ ቦታ የተበታተነ ስራ ነበር እና እነዚህን በመልኩ አድርጎ ወጥ የሆነ ስራ የተሰራው ስራ ይሄ ነው ተብሎ ተቆጥሮ ጋፑን መለየት ላይ ነው ክፍተት ያለው። የተሰሩ ስራዎችንም ደግሞ ብቁ ማድረግ አለብን። አሁን ኤአይ ዘመኑ በጣም ፈጣን ነው። እኩል ተራምደን ስራዎችን ካላጠራን ወደኋላ እንቀራለን በሚል ነው በተለያዩ ዩኒቨርሲቲዎች ያሉትን ሪቻውት አድርገን ኢትዮ ኤንኤልፒ የሚባል ኮሚኒቲ መሰረትን። ከዛን ጊዜ ጀምረን አልፎ አልፎ በየሳምንቱ አንዳንዴም ሲቆይ በወር ስድስት ወር እየተገናኘን ስራዎችን አስተስ እያደረግን ኢትዮጵያ ቋንቋዎች ላይ የሚሰሩ የተፈጥሮ ቋንቋዎችን ማጥናት ዙሪያ ስራዎች ሰርተናል። ለምሳሌ የቋንቋውን ስትራክቸር አንደርስታንድ ማድረግ ፓርት ኦፍ ስፒች ታጊንግ ይባላል። ቀደም ህሊና መካነካ እንዳደረገችው ጥያቄና መልስ ማሽን ትራንስሌሽን ወይም የትርጉም ስራዎችን ከአንድ ቋንቋ ወደ አንድ ቋንቋ ከአማርኛ ወደ እንግሊዝኛ ሊሆን ይችላል፣ አገር ቤት ያሉ ቋንቋዎችን ሊሆን ይችላል። ከዛ በተረፈ በተለይ ደግሞ አሁን ላይ በጣም አስቸጋሪ የሆነ የመጣው ሶሻል ሚዲያ ላይ ያሉ ቴክስቶች ዝም ብለው ነው የሚለቀቁትና እነሱንም ከቋንቋ አንጻር መጠናት አለባቸው። ለነሱ ተጠንተው መፍትሄ መገኘት አለበት። ሶሻል ሚዲያ ሞዴሬሽን ወይም ቁጥጥር አለው። ለሱ ሞዴሬት የሚደረገው በማሽን ለርኒንግ ሞዴል ተጠቅሞ ነው እና ሴንቲሜንት አናሊሲስ ወይም የጥላቻ ንግግሮችን ዲቴክት አድርጎ ካገኘ በኋላ መፍትሄ ለማምጣት በዚህ ተመሳሳይ ስራዎች ላይ እየሰራን ነው የምንገኘው። በተለይ አሁን በቅርቡ ደግሞ ቻት ጂፒቲ ዲፕሲክ ከመጡ ጀምሮ ያለውም እንደሱም ላይ መሰራት አለባቸው ብለን በተለይ አራቱ የኢትዮጵያ ቋንቋዎች አማርኛ፣ ኦሮመኛ፣ ትግረኛ፣ ሶማሌኛ ላይ እነዚህ ላይ ሞዴሎችን እየሰራን እያዘመን በመሳተፍ እንገኛለን።
መልካም። ወደ ዶክተር ሚካኤል ከመሻገሬ በፊት ዶክተር ሰይድ ኢትዮ ኤንኤልፒ ያሏቸው የሙያ አጋሮችን ይመስሉኛል፣ ባጭሩ ማን እንደሆናችሁ ብትነግሩን፣ በየትኛው ዩኒቨርሲቲ በየትኛው ተቋማት ይገኛሉ ባለሙያዎች?
ኮሚኒቲዎቹ ስንጀምረው የተወሰነ አዲስ አበባ ዩኒቨርሲቲ ጣሊያን ላይ ነበሩን፣ እዚህ ጀርመን ያለን ነበር የጀመርነው። አሁን ላይ ግን ኦልሞስት በዓለም ላይ ያሉ ዩኒቨርሲቲዎችን ኢትዮጵያም ያሉ የሚያካትት ዩኒቨርሲቲዎች ብቻ ሳይሆን የሪሰርች ኢንስቲትዩት ወይም የሪሰርች ድርጅት ውስጥ የሚሰሩ ኢንዱስትሪው ላይ ወይም ገበያው ላይ የሚሳተፉ ለምሳሌ ሶፍትዌር ማበልጸግ ላይ የሚሳተፉም አሉበት እና በሙያ ከመምህራን ሪሰርቸር እስከ ሶፍትዌር ዴቨሎፐር የሚሳተፉበት ሰፊ የሆነ ኮሚኒቲ ነው። አሁን ላይ እነ ዶክተር ሚካኤል ኢትዮጵያ ውስጥ እንደ አሶሲዬሽን እንደ ትልቅ አሶሲዬሽን ለማስመዝገብ ጥረት እያደረጉ ነው። በተመሳሳይ ሌሎች ከኢትዮጵያ ውጭ ያሉ ሀገሮችም ላይ አስመዝግበ ነው ሰፊ ስራን ለመስራት እየተንቀሳቀስን ነው።
መልካም። ዶክተር ሚካኤል ወደ እርስዎ ነው የምመጣው። ቀረብ አድርገን ለማየት ዶክተር ሰይድ እንዳስረዱት በአራት የኢትዮጵያ ቋንቋዎች ላይ ስራዎች እየተሰሩ መሆኑን ገልጸዋል። አማርኛ፣ ኦሮምኛ፣ ትግርኛ እና ሶማሊኛ ላይ በተጨባጭ በአሁኑ ሰዓት ስራ ላይ የዋሉ ስራዎች በመተግበሪያ ሊሆን ይችላል፣ እናንተም ሆናችሁ ሌሎች የሙያ አጋሮቻቸው የሰሯቸው የሚታወቁ ጎልተው የሚታዩ ኤአይ ወይም የሰው ሰራሽ አስተውሎት ስራ ውጤቶች ካሉ ዋና ዋናዎቹም ቢጠቅሱልን።
እሺ፣ መልካም። በተለያየ ቦታ ላይ የተለያዩ አይነት የተለቀቁ ስራዎች አሉ። ለምሳሌ በአገር ውስጥ እንኳን እንደ ኢኒሽቲቭ ተወስዶ የተሰራውን ስራ ከመጥቀስ አንጻር በኢትዮጵያን አርቲፊሻል ኢንቴሊጀንስ ኢንስቲትዩትም ዲስክሎዝ የተደረገ ድምጸቶችን ወደ ጽሁፍ የሚቀይር ወይንም ቅድም እህቴ ሊና የተናገረችው አውቶማቲክ ስፒች ሪኮግኒሽን የምንለው ወይንም ድምፅን ተቀብሎ ወደ ጽሁፍ የሚቀይሩ አይነት የተሰሩ ሲስተሞች አሉ። ያ ብቻ አይደለም፣ አገር ውስጥ በተለያየ መልኩ የተለያዩ አይነት ቱሎች በመበልጸግ ለተለያዩ አገልግሎቶች የሚውሉ አሉ። በአንድ የሚሆን በሌላ መልኩ እነዚህ የተለቀቁ ቱሎች በተለያየ ሰዎች የተለያየ ቦታ ላይ ያሉ ነገሮች ናቸው እና ለምሳሌ አንዱን ከመጥቀስ አንጻር አሁን በቅርቡ በጉግል አፕስ ላይ የሚለቀቀው የእናቶች ከቅድመ ወሊድ እስከ ድህረ ወሊድ ድረስ መረጃዎችን በመጠየቅ መልስ ማግኘት የሚቻልበት የሐኪሚሽ የሚል ቱልም የሚለቀቅ አለ። ያ ብቻ ሳይሆን በእጅግ በጣም ብዙ በኢትዮጵያ ቋንቋዎች ላይ የተሰሩ የተለያየ አይነት አፕሊኬሽኖች ወይንም ሶፍትዌሮች።
መልካም። ህሊና፣ ወዲህ ወደ ዩናይት ስቴትስ ልመለስና በሰውና በኮምፒውተር ወይም በማሽን መካከል ያለውን ግንኙነት የሚመለከተው ቅድም የገለጽሽው በእንግሊዝኛው አጠራር ማሽን ለርኒንግ የሚባለው አንቺ በጥናትሽ ደግሞ እያጠናሽ ያለው የተፈጥሮ ቋንቋ ጥናት ላይም እየሰራሽ መሆኑን ጥቆም አድርገሽ ነበር። ለሰዎች እንደው በቀጥታ በዕለት ተዕለት ከሚጠቀሟቸው ከመተግበሪያዎች ጋር ሊገናኝ ይችላል፣ ሊያመጣ ከሚችለው ለውጥ ጋር ማዛመድ ይቻላል፣ ምን እንደሆኑ ብታስረጅን።
እኔ ይሄ ሂውማን ሴንተርድ ኤአይ ላይ ስለሆነ የምሰራው ትንሽ ኬርፉል ነኝ። ላይክ እንደ ሰው ማድረግ ምናምን የሚሉትን
አነጋገር አጠቃቀሙ
እንትኖች እነሱ ላይ ትንሽ እጠነቀቃለሁ። እኔ የማያቸው እንዴት ነው ማሽን ለርኒንግ ቱሎች መሳሪያዎች ናቸው። በዕለት ተዕለት እንቅስቃሴያችን ላይ ብናደርጋቸው ተግባራት ሊያቀሉልን የሚችሉ አድርገን ማየት እንችላለን ብዬ ነው የማስበው። እና ማሽን ለርኒንግ ማለት ምንድን ነው? አብዛኛውን ጊዜ ከትልቅ ዳታ ሴቶች በመነሳት ወይም ከትልቅ ዳታ ሴት በአማርኛ ላቀባችል በምሳሌ ላስረዳ። አሁን ለምሳሌ ቅድም ያነሳነውን አንድ አፕሊኬሽን ብናይ የማሽን ትራንስሌሽን ወይም ማሽን ለርኒንግን በመጠቀም ከአንድ ቋንቋ ወደ ሌላ ቋንቋ ትራንስሌት ማድረግ የሚለውን ብናይ እንዴት ነው ያ የሚሰራው? መጀመሪያ ዳታ ሴት ወይም መረጃ እናዘጋጃለን። ያ መረጃ ምንድን ነው? በእንግሊዝኛ የሆኑ ያክል ሴንቴንሶች ይኖሩናል ወይም አረፍተ ነገሮች። የነዛ ትርጓሜ ደግሞ በሰው የተተረጎመ በአማርኛ ትይዩ የሆነ ዳታ ሴት እናዘጋጃለን ማለት ነው። ከዛ ሞዴላችንን የምናስተምረው ምንድን ነው? የእንግሊዝኛውን ዳታ ስንሰጥፍ የአማርኛ ትርጓሜው ይሄ ነው የሚለውን ትሬን እናደርገዋለን ማለት ነው። በዛ ሰዓት ቃላቶቹ ይሄኛውን የእንግሊዝኛ ቃል ሳይ ወደዚህኛው አማርኛ ቃል መተርጎም አለብኝ የሚለውን እንዲማር እናደርገዋለን። ከዛ በኋላ አዲስ ዳታ ሴት በምናመጣበት ጊዜ ወይም ደግሞ ሰዎች ያንን ሞዴል በሚጠቀሙበት ጊዜ ካየው ፓተርን ወይም ከተረዳው ከተማረው ፓተርን
አካሄድ እንበለው ቀደም ሲል የነበረውን መሰረት አድርጎ ወደሚቀጥለው የራሱን እያከለ ይሄዳል።
ትክክል። ሶ ምሳሌዎችን እንሰጠዋለን። ያንን ምሳሌ በመንተራስ አዲስ ነገር ስናመጣ በዛኔ በምናስተምረው ሰዓት ትሬን በምናደርገው ሰዓት ያያቸውን ፓተርኖች ሪፒት ለማድረግ ይሞክራል ማለት። ከዛም በኋላ እኛ ኢቫሉዌት በምናደርግ ጊዜ የተለያዩ መለኪያ መመዘኛ መንገዶች አሉ። ከነዛ ውስጥ አንዱ ደግሞ ራሳችን ቁጭ ብለን ኢቫሉዌት ማድረግ፣ ሴንቴንሶቹን እያየን አረፍተ ነገሮቹን እያየን በሰው ምን ያክል አንደርስታንደብል ነው፣ ምን ያክል መረዳት እንችላለን ከማሽኑ የሚወጣውን አውትፑት የሚለውን ለመረዳት መሞከር ማለት ነው። ሶ አብዛኛው የማሽን ለርኒንግ ወይም ይሄ የሰው ሰራሽ አስተውሎት ፓይፕላይን የሚመስለው ይሄንን ነው። ዳታ ሴቶች እናዘጋጃለን፣ እንደ ምሳሌ የምንጠቀምበት ሞዴላችንን ትሬን እናደርጋለን እዛ ላይ፣ ከዛን አውትፑቱን ደግሞ ኢቫሉዌት እናደርጋለን ማለት ነው።
መልካም። ህሊና በስራ ምክንያት ሳንጨርስ ለምትለይን አንቺ ጋር ልቆይና አንድ ሁለት ጥያቄዎች ላከታተል። አንደኛው ቀደም ብለሽ ጀምር ያደረግሽው የትርጉም አሰራርን የሚመለከተው በተለይ በኢትዮጵያ ቋንቋዎች መልከት ለማድረግ እድል ያገኘሁት የአማርኛ ትርጓሚዎችን ነው። ጉግል የብዙ ቋንቋዎች እንደሚያደርገው ይተረጉማል። ገና በጣም ያላደገ ደረጃ ነው ያለው ትርጉሙ። ስሜት ላይሰጥ ይችላል። አንዳንዱ ነገሮች ነው የሚመስሉ ቃላት ይወስዳል። መሰረት ያደረጋቸው ነገሮች በአንድ መንገድ የሚገለጹትን ለሁሉም ያደረገ ወይም ለሌላም ሲወስዶ እናያለን። ገና ይመስላል ብዙ የገፋ አይደለም። በአንጻሩ ደግሞ ቅድም አንስተሽዋል ይህንን የድምፅን ማየት ለይቶ አሁን በስልካችን የምናውቀው እንግዲህ በምዕራቡ ዓለም በስፋት ጥቅም ላይ የዋለ ነው። ኢትዮጵያም ስራ ላይ ያለ ይመስለኛል። ዘመናዊ ስልኮች ላይ እነ ሲሪ፣ እነ የቤት ውስጥ የምንጠቀምባቸው አሌክሳ፣ የጉግል አሲስታንት የሚባለው ረዳት፣ እነኚህ በእንግሊዝኛ ቋንቋ በጣም በዳበረ ደረጃ በትክክል የዕለት ተዕለት አገልግሎት መዋል የቻሉበት ደረጃ ደርሰዋል። በኢትዮጵያ ቋንቋዎች የቱን ያህል ቅድም ትርጉሙን አንስተናል፣ ትርጉሙንም አያይዘሽ የቱን ያህል ቀልጥፎ ትርጉም ያለው ጠቀሜታ ላይ መዋል የሚችል ይመስልሻል? ምንስ ነው እንደ እንቅፋት የሚታየው?
ጥሩ። እኛ የምንቸገረው በኢትዮ ኤንኤልፒም አጠቃላይም በአብዛኛው የአፍሪካ ቋንቋዎች ላይ የምንቸገረው ምንድን ነው? እነዚህ ሞዴሎች በተለይ አሁን ላይ ያሉት ሞዴሎቹ ራሳቸው በጣም ትልልቅ ናቸው። ያም ማለት እነዛን ሞዴሎች ለማስተማር ብዙ ዳታ ሴት ያስፈልገናል ማለት ነው። እነዛ ቅድም ያወራናቸው ምሳሌዎች በጣም በትልቅ መጠን፣ ያ ደግሞ የለንም። ያ የሌለንም ምክንያት ያው አንደኛ በጣም ኢኮኖሚካሊ ዲማንዲንግ ነው እንደዚህ አይነት ዳታ ሴቶችን ክሪኤት ለማድረግ። አብዛኛውን ጊዜ ደግሞ እነዚህ በተለይ ኦፕን ሶርስ ተደርገው የሚለቀቁ ሞዴሎች ትሬን የሚደረጉት ኢንተርኔት ላይ ካለ ዳታ ሴት በመጠቀም ነው እና የኛ ቋንቋዎች ደግሞ ኢንተርኔት ላይ ሪፕሬዘንትድ አይደሉም በተለያዩ ባሪየሮች ምክንያት ማለት ነው። ሶ በዛ ምክንያት ሮበስት የሆኑ ሞዴሎች የሉንም። እንዳልከው ማሽን ትራንስሌሽንን ብንመለከት ከዚህ በፊት ኢትዮ ኤንኤልፒ ላይ አንድ ብዙ ማሽን ትራንስሌሽን ላይ የሰራናቸው ስራዎች አሉ። አክቹዋሊ ግን አንዱን ለማንሳት የጀንደር ባያዝ ወይም ደግሞ ጾታ ላይ የተለያየ ፐርፎርማንስ ማምጣት፣ ያ ማለት ዘ ዶክተር ኢስ ካሚንግ የሚል እንግሊዝኛ ሴንቴንስ ብንሰጠው ትራንስሌሽን ሞዴሉ ዶክተሩ እየመጣ ነው እንጂ ዶክተሯ እየመጣች ነው አይለም። the nurse is coming ብንለው ደግሞ ነርሷ እየመጣች ነው እንጂ ነርሱ እየመጣ ነው አይለንም እና እንደ አይነት ባያዞችንም እናያለን ማሽን ትራንስሌሽን ሞዴሎች ላይ ለኛ ቋንቋ ማለት ነው
የተለመዱ ነገር ግን ትክክለኛ ያልሆኑ በአንድ መንገድ ብቻ ነገሮችን የማይታ አዝማሚያ
አዎ ትክክል ሶ ወይ በጣም ቀጥታ በጣም ሊትራል ይሆናል አሁን ለምሳሌ አንድ ከኔ ከራሴ ስተዲ እህልዋችን አለቀ የሚል ሴንቴንስ ትራንስሌት ማድረግ ፈልጎ አንድ የጥናት ፓርቲሲፓንቴ we run out of grain and water ሊትራሊ ነው ወደ እንግሊዝኛ ትራንስሌት ያደረገውና እንደዚህ አይነት ኢሹዎችን እናያለን ካልቸራል ኢሹዎችን እናያለን ጾታ ላይ ደግሞ ስንመጣ ቀደም እንዳልኩት ዶክተር ከሆነ ሁሌ ወንድ ነው ነርስ ከሆነች ሁሌ ሴት ናት አብዛኛው ነገር ወደ ወንድ ጾታ የማጅላት ነገር እንደዚህ አይነት ኢቫሉዌሽንም ሰርተናልና በእኛ ቋንቋ ምን ተቸገረው እንግዲህ ዳታ ሴት ነው
የጾታን ጉዳይ በዚህ ውይይት ራሱ አንቺ ነሽ የሴቶችን እይታን በለው ማምጣት እንድንችል የሚጋብዝ ነው ግን ሳትለየኝ አንድ የመጨረሻ ጥያቄ ልጠይቅ በኋላ ላይ በዶክተር ሰይድና በዶክተር ሚካኤል ገፋ አድርገን እንሄድበታለን ቋንቋ ውጪ ለምሳሌ የኤአይ ተጽዕኖ አሉታዊ ሆኖ የሚታይባቸው በስጋትም ደረጃ የሚታዩ አሉ። የስነ ምግባር ጥያቄዎች አሉ። እንግዲህ ህይወታችንን ከመሰረቱ ይቀይራል የሚባል ቴክኖሎጂ እጅግ በቀለጠፈ ፍጥነት አጠገባችን ደርሷል። በቋንቋም በባህልም በቴክኖሎጂም ገዳቢ ነገሮች ቢኖሩም ፈጥኖ ሌሎችንም ማህበረሰቦች መድረሱ አይቀርምና ምንድነው እንደ ስጋት የሚታይ? እንዲሁም በተጓዳኙ የሚሰሩ ሰዎች አላፊነት ሊወስዱ ይገባል ምትያቸው ካሉ
ምናልባት ስነ ምግባር ምትሏን ትንሽ ዲፋይን ታደርግልኛል?
በኃላፊነት መስራት ይጠይቃል። የውድድርና አሽቅድድም መንፈስ ያለበት ቀድሞ ማውጣት ያለበት እኔ ብተው ሌላው ይቀድመኛል በሚል ጥያቄውስ መግባት ያለባቸው ብዙ ነገሮች ታልፎ እንደሚከድ ነው እንደ ስጋት የሚታየው ከቋንቋ ጋር በቀጥታ ባላገናኙም እነኚህ ስጋቶች ጎልተው የሚታወቁ ናቸውና በስራው ውስጥ በጥናት ውስጥ ያየሻቸው እነኚህ ነገሮች ከወዲሁ መጤን መታየት አለባቸው ምትዩ ካለ ቀደም ብለን ካነሳናቸው ስጋቶች ጋር ብታዛምጂ
ሶ የኔ ሪሰርች ላይ ቤዝ በማድረግ እንግዲህ ብዙ መማነበው ዛም አካባቢ ስለሆነ ማለት ነው የሚታየኝ ስጋት ምንድነው እነዚህ አሁን ላይ ለተለያዩ ግሩፖች ወይም ለተለያዩ የማህበረሰብ ክፍል የተለያየ የሆነ ፐርፎርማንስ መኖራቸው እነዚህ ሞዴሎች በጊዜ ሂደት የተወሰኑ ማህበረሰቦችን ተተናቸው ወይም ደግሞ ለነሱ የማይሰሩ ቱሎችን ብቻ ይዘን ነው ምን ሄደው የሚል ስጋት ነው ያለኝ ሶ በቋንቋ ደረጃ ብናይ እስካሁን ድረስ ያወራ ነው ማለት ነው ለሴቶች የተለየ ፐርፎርማንስ መኖሩ ኢቭን በላንጉጅ ሌቭል ለእንግሊዘኛ ስፒች ሬኮግኒሽን የሚሰራውንና ለአማርኛ የሚሰራውን ስናይ ያለው ፐርፎርማንስ
የመስራት አቅሙን ነው የገለጽሽ ያለሽ እንደተረዳሁት
ትክክል አዎ ሶ እነዛ ነገሮች ከጊዜ በኋላ ጭራሽ ለአማርኛ በቃ ዳታ ሴት ስለሌለን አንሰራም እምንልበት ሌቭል እንዳንደርስ ፈራለሁ በሌላ የኤአይ ዘርፎች ደግሞ ምናልባት ኮምፒውተር ቪዥን ላይ ምንመጣ እንደ ዶክተር አበባ ብርሃኔ እና ዶክተር ትሚት ገብሩ ብዙ የሰሯቸው ስራዎች አሉ አሁን ለምሳሌ ፌሻል ሪኮግኒሽን ጥቁር ቆዳ ላላቸው ሰዎች ሌስ ፐርፎርም ያደርጋል ወይም እነሱን መለየት ያቀተዋል versus ነጭ ነው የምንለው ወይም ቀይ ቆዳ ያለውን ሰው ደግሞ በተለየ በተሻለ መልኩ ሪኮግናይዝ ማድረግ ይችላልና እነዚህ ዳውንስትሪም ደግሞ እንዴት ነው በቲዮሪ ደረጃ ብቻ ሳይሆን ሰዎችን በስህተት ያልፈጸሙትን ወንጀል ፈጽማቸዋል ብሎ በፌሻል ሪኮግኒሽን መያዝ ቦርደሮች ላይ እንደዚህ አይነት ቴክኖሎጂዎችን መጠቀም የመሳሰሉት ዳይሬክትሊ ኮሚኒቲው ጋር ኢንተራክት በሚያደርጉበት ሰዓት እነዚህ ቱሎች ለተለያየ የማህበረሰብ ክፍል ያለ የብቃት ዲፈረንስ ማቴሪያላይዝ አድርገው ደግሞ የሰዎችን ህይወት በቀጥታ ኢምፓክት ሲያደርጉ እናያለንና እኔ የሚታየኝ ስጋት ይሄ ነው።
ባጭሩ ለተመለሽ የምችው የመጨረሻ ጥያቄ ልጠይቅ በተስፋው ሊያመጣ የሚችላቸው ለውጦች በብዙ መንገድ ህይወትን ይቀይራል ተብሎ ተስፋ ተጥሎበታል ከህክምና ሳይንስ እስከ ቋንቋና ቀደም ብለን የምናነሳቸው የሰው ልጅ የለት ተለት ህይወት በአዎንታዊ መንገድ ሊቀይር ይችላል ተብሎ ብዙ ተስፋ ተጥሎበታል በኢትዮጵያ ሁኔታ ዛሬ ካሉ ፈተናዎች ከአንዳንድ ችግሮች ጋር የምታዛምጁ ተስፋ የምታረጊው በዓለም አቀፍ ደረጃም ያሉ እንዲሁ በተለየ ስሜት የሚኮረኩርሽ ነገር ካለ የመጨረሻ ነጥብ እናድርገው
ሶ ተስፋ ማድርገውኔ ምንድነው ይሄ ኮሚኒቲ ሴንተር የሆነ ወይ ማህበረሰብ ተኮር የሆነ ዲዛይን ቢኖርን ለነዚህ ቱሎች ማለት ነው ሶ ዳታ ሴት ከመሰብሰብ ቀደም ያልኳቸውን ምሳሌዎች ከመሰብሰብ ሊሆን ይችላል በራሳችንም አሁን እንደ ኢትዮ ኤንኤልፒም የተወሰኑ ስራዎች አሉን ምን አይነት ስታንዳርዶችን ነው ቋንቋዎቻችን ላይ እያሳረፍን ያለ ነው እንዴት አድርገን ነው ቋንቋዎቹን እየቀየርን ያለ ነው ለነዚህ መሳሪያዎች እንዲመቹ ለማድረግ ብለን የምናረጋቸው ኤዲቶች አሉና እነሱ ላይም በሞር ፎከስ አድርገን በመስራት የተለያየ አይነት አሁን አማርኛን ብናይ ለምሳሌ ብዙ ዳይሌክቶች አሉት አይደለ? የተለያየ አይነት ተናጋሪዎች አሉትና ለሁሉም እንዲሰራ ለማድረግ ማህበረሰብ ተኮር የሆነ ዲዛይን ላይ ፎከስ ብናደርግ ብዙ ፖቴንሻል ያለው ፊልድ ነው ብዬ አስባለሁ።
መልካም ተስፋ አደርጋለሁ። የዕለት ተዕለት ህይወት ውስጥ ህይወትን በማሳመሩ የሚያደርገውን ማስተዋጽኦ የምንመለከትበት ውይይት እንደሚኖረን ተስፋ አደርጋለሁ። ሊና ኃይሉ ለጊዜሽ አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
እንግዶቼ ወደ እናንተ ልመለስ ነው። ህሊና ቸኳይ ነገር መጥቶ አቋርጣ መሄድ ስለነበረባት ብዙ ተከታታይ ጥያቄዎችን እሷ ጋር ነው የቆየሁት። ወደኋላ መለስ ብለንም አንዳንድ ሀሳቦች እንድትመለከቱ ፈልጋለሁ። ዶክተር ሰይድ ወደ እርስዎ ልመለስና እንደ ፈተና የሚታዩትን በስራችሁ የቋንቋና የሰው ሰራሽ አስተውሎት ክህሎትን በመጠቀም ቀደም ብላችሁ በርካታ እየተሞከሩ ያሉ ነገሮችን አንስታችኋል። ባያችሁት ሂደት ውስጥ እንደ ፈተና የታያችሁ ነገር ምንድን ነው? እንደ ጉድለት የምታዩት ምናልባት እነኚህ ችግሮች ቢቀረፉ ፈጠን ብሎ የተሻለ ውጤት ማግኘት ይቻላል፣ በጣም ባደጉ ቋንቋዎች ወይም ማህበረሰቦች ውስጥ የምናያቸውን አይነት ስራዎች ለቋንቋው ተናጋሪ በተለይ የኢትዮጵያን ቋንቋዎች ነው እያነሳን ያለው እና በእነኚህ ቋንቋዎች ተናጋሪዎች ዘንድም እነኚህ ጠቀሜታዎች ሊገኙ ይችላሉ፣ እነኚህ ችግሮች ግን መቅረፍ አለባቸው የምትሉትን ቢያነሱልን። ውድ የራዲዮ መጽሔት ተከታታዮች፣ የሰው ሰራሽ አስተውሎት ፋይዳና አንድምታ በሚል ርዕስ ከሦስቱ እንግዶቻችን ጋር የጀመርነውን ወግ ነው የተከታተላችሁት።
ወጋችን አልተቋጨም። ለቀሪው ውይይት ሦስቱ እንግዶቻችን ቆየት ብለው ይመለሳሉ።
ክብራትና ክብራን በቀደመው የራዲዮ መጽሔት ቅንብር ያስተዋወቅናቸው እንግዳ ናቸው። ተከታዩ
የመጀመሪያው የዓለማያ ዩኒቨርሲቲ መምህር ናቸው።
የዛሬ 50 ዓመት ግድም ዓለማያ ከኮሌጅነት ወደ ዩኒቨርሲቲ ባደገበት ወቅት የመጀመሪያው ፕሬዝዳንት ሆነውም አገልግለዋል።
ዛሬ በዩናይትድ ስቴትስ ኮሎራዶ ክፍለ ግዛት ዴንቨር ከተማ ነዋሪ የሆኑት የቀድሞው መምህር ዶክተር ደጀኔ መኮንን ግለ ታሪካቸውን ጨምሮ የሁለት መጽሐፍት ደራሲም ናቸው።
ለቅምሻ ባሰማናችሁ ምጥን ዝግጅት እልባት ካደረግንበት ጥያቄ ነው የምንነሳው። ዶክተር ደጀኔ፣ ያን ጊዜ ወደ ኋላ ተመልሶ ለሚያጠና ሰው፣ እርሶን ለመሰለ ደግሞ በዛ ታሪክ ውስጥ ላለፈ ሰው ይሄ ጥያቄ ቅርብ ይመስለኛል። ከአርባ ዓመትና ከሀምሳ ዓመት በፊት ብዙ ሕዝቡ በግብርና ላይ የተሰማራ አገር፣ ብዙ የቴክኖሎጂና ዘመናዊ ምርቶች የሌለበት አገር የግብርናው መሰረት መጠናከር ወሳኝ ነው በሚል ግብርና ላይ ትኩረት ያደረገ ግን ከልማድ ይልቅ የግብርና ሳይንስ እንዲጠና ወጣቶች ትምህርት ፍለጋ ከሀገርም ውጭ ሀገር ውስጥ የሚማሩበት አይነት ዓለማያ ዩኒቨርሲቲ በጣም ጠንካራ ከሚባሉት ዩኒቨርሲቲዎች አንዱ እንደነበር ታሪኩ ያስረዳል። ለምን ያ መሰረት አልረዳውም ወደፊት ለመግፋት? እርሶስ ከሚያውቁት በተማሪነት፣ በመምህርነት፣ በዩኒቨርሲቲ ፕሬዚዳንትነት ያገለገሉበት ነውና።
ልክ ነው። ትልቁ መሰረቱን ጥሎ ብዙ ነገሮችን ደግሞ በተግባር ፈጽሞ የሄደበት ሁኔታ እንዴት ነው? ዓለማያ ዩኒቨርሲቲ ሲመሰረት ሚኒስትሪ ኦፍ አግሪካልቸር ወይም ደግሞ ግብርና ሚኒስቴር ነበረ። ሆኖም ግን ብዙ ነገሮችን አልነበሩትም። ዓለማያን ጊዜ በሚመሰረትበት ጊዜ ቲቺንግ ሪሰርች ኤንድ ኤክስቴንሽን በሶስት እንትን ነበረ የተመሰረተው። ትሪ ፒለርስ ነበሩት። አንደኛው የማስተማር፣ ሁለተኛው የምርምር፣ ሶስተኛው የስርጭት። ትምህርቱን በሚያስተምርበት ጊዜ ምርምርንም በተጓዳኝ እንዲካሄድ እያደረገ ከግብርና ሚኒስቴር ጋር ደግሞ ጽኑ የሆነ ግንኙነት በመፍጠር የተወሰነ ዓመት ይህንን ሁኔታዎች አካሄደ። በኋላ ስርጭት የሚለው ለምሳሌ ግብርና ለገበሬዎች ሊያዳርስ የሚችለው ነገር ምን አለ፣ በኤክስቴንሽን የሚለውን እሱን ያንን ዲፓርትመንት ግብርና ሚኒስቴር እንዲመሰረት አድርጎ ያንን ወደ ግብርና አስተላለፈ። ምርምር የሚለው ደግሞ እንደገና የግብርና ሚኒስቴር በግብርና በምርምር ተጠናክሮ እንዲሄድ የግብርና ምርምር ኢንስቲትዩት እንዲመሰረት ተደርጎ የምርምሩን አካል ወደዛ ተላለፈ። ይሄ ሲሆን ዛለ ደግሞ አለማ ትምህርቱን በሚያካሂድበት ጊዜ ምርምርን ያካሂዳል። በስርጭትም ደግሞ አብሮ ከግብርና ጋር በመገናኘት ብዙ ነገሮች ያደርጋል። እርግጥ ብዙ ጥሩ ሁኔታዎች ተገኝተዋል። በተለይ አንዳንድ ምሩቃን ወጥተው በተለይ አግሮ ኢንዱስትሪያል የሚለው በኢንዱስትሪ ውስጥ ተሰማርተው እንደ አምባሽ የተባለ የጥጥ ፋብሪካ በተለይ በዘቀተኛው አዋሽ እሱን ሁሉ መስርተው ብዙ ጥሩ ውጤቶችን አሳይተው ነበር። ስለዚህ አለማ በዚህ እንትኑ ብዙ ነገሮችን አድርጓል። በአሁኑ ጊዜ አለማ በጣም ትልቅ ግዙፍ ሆኗል። የጤና ክፍል አለው፣ የኤጁኬሽን ክፍል አለው፣ የደን ብዙ ነገሮች አሉት። ነገር ግን በግብርናው ኤክሰለንሱን በተለይ መቀጠል አለበት የሚል ከፍተኛ እንትን አለን። እኛም የምንገልጽላቸው ናቸው። እነሱም ደግሞ ይህንን እንዲያካሂዱ እየተደረገ ነው።
ዶክተር ደጀኔ እርስዎ ፕሬዚደንት በሆኑበት ጊዜ ብቻ ሳይሆን ምናልባትም ይሄ ጥያቄ ቀደም ብሎ ለመጀመሪያ ዲግሪዎ በተማሩበት ዘመን የነበረ ሁኔታ ሊሆን ይችላል የምጠይቆት። በዛ ጊዜ የነበሩ ሰዎች እንዲሁ ሲያወሩ እንደምንሰማው አዳሪ ትምህርት ቤት ነበርና ተማሪዎች በምን አይነት ይያዙ እንደነበረ እንደው አመጋገባችሁ እዛው ከብት እርባታ ነገርም ነበር ይመስለኛል፣ ዶሮ እርባታም ነገር እንደዛ ሰማለሁኝና እንዴት ነበር አያያዙ? እስቲ ያጫውቱን ትዝታውን።
በጣም እሱ ላይ በተለየ ቆንጅት ሁኔታው የነበረው ይህ ነው የሚባል አይደለም። በእውነቱ እንደሆነ እርግጥ አሁን እንዳልሽው አለማዬ የዶሮ ርቢ ክፍል አለው፣ የወተት ከብቶች ክፍል አለው፣ የስጋ ከብቶች ክፍል አለው፣ እንትን ሆርቲካልቸር የፍራፍሬ እና አትክልት ክፍል አለው፣ የአግሮኖሚ ክፍል አለው። ብዙ ናቸው። ከእነዚህ ውጤቶች ሁሉ ደግሞ በብዛት ወደ ተማሪዎች የመጣ ተማሪዎችን በምግብም ሆነ በብዙ ነገር የሚረዳ ነበር። ወተት ለምሳሌ ልክ እንደ ውሃ በቧንቧ እየተቀዳ ነበረ ይጠጣ የነበረው። በቧንቧ ነው ውሃ ወተት የምትጠጡት እያሉት በተለይ አዲስ አበባ ካሉት ኮሌጆች ጋር የስፖርት ውድድር ሲኖራት እንዴት ከእናንተ ጋር እንችላለን እናንተ ጥጃ ስጋ እየበላችሁና ወተት በቧንቧ እየጠጣችሁ ይሉን ነበረ። ደግሞ በከፍተኛ ውጤት እያሸነፍን በጥሩ ቻንስለርስ ሜዳል እያሸነፍ ይዘን እንመጣ ነበረ። በእውነቱ እንደሆነ ያ ወቅት በጣም የተለየ ነው። በተማሪነት አልፌበታለሁ። ከዚያም በኋላ በመምራት በምኖርበት ጊዜ በጣም የተለየ ሁኔታ ተፈጥሯል። በእውነቱ እንደሆነ ያኛው የተለየ ነበረ። ምናልባት እንግዲህ ኦክላሆማ ዩኒቨርሲቲ በሚያደርገው ሁኔታ ሁሉ ልዩ ሊሆን ችሏል ይባል ይችል ይሆናል። እና እንደዚህ ነበረ ቆንጅት።
ዶክተር ደጀኔ የእርሶን ታሪኮች መለስ ብሎ መልከት ላደረገ ቀደም ብለን በመግቢያችን ያስተዋወቅ ናቸው ሁለት መጽሐፎች ያገኛል። አንዱ ግለ ታሪኮን የሚመለከት ነው። ሌላኛው ሙያዊ የሆነው አግሪካልቸር ኤንድ ፋርሚንግ ኢትዮጵያን ፐርስፔክቲቭ፣ ግብርናና እርሻ የኢትዮጵያውያን ምልከታ የሚል ይዘት ያለው በግብርና በተፈጥሮ ኢትዮጵያ ያላትንም አቅምና የተፈጥሮ አካባቢ ሁኔታ የሚያካትት ነው። እስኪ መጽሐፉን ለመጽሐፍ ምክንያት ከሆነዎትና
አለ ካሉት ከዚያ የተፈጥሮ እምቅ አቅም ጋር የሚያዛምዷቸውን ቁም ነገሮች ለአድማጮች ቢያጋሩ።
እሺ አሉላ፣ እንግዲህ በተለይ ስለ ራሴ ባዮግራፊ ወይም ደግሞ ስለ ግን የሚመለከት 131 ገጽ ያላት አንድ ጽሑፍ እንትን ብያለሁ። ሁለተኛው አግሪካልቸር አንድ ፋርሚንግ የኢትዮጵያን ፐርስፔክቲቭ፣ ልክ እንዳልከው በኢትዮጵያ ምልከታ ግብርናና ምርት ማምረት እንዴት ናቸው የሚለውን 297 ገጽ ያለው መጽሐፍ ነው። እሱን ለመጽሐፍና ያነሳሳኝ አንዱ ትልቁ ነገር በእውነቱ እንደሆነ አባቴ ለእኔ ሞዴሌ ነው። አባቴ ገበሬ ነበረ። እዛ በሚያርስበት ጊዜ የተለያዩ ዘሮችን ያመርታል። ስንዴ ብቻ ከሶስት የማያንሱ የተለያዩ ዝርያ ይገርመኝ ነበረ። ገርስም እንደዚሁ የተለያዩ ጥራጥሬ እና ብዙ ነገሮችን ያመርት ነበረ። የእንስሳት ክፍል አለ። የኢትዮጵያ ግብርና ሚክስድ ፋርሚንግ ይባላል። ይሄ ሁለቱንም በአንድነት የእንስሳት ተዋጽኦና እንዲሁም ደግሞ የእጽዋትና ሌሎችን በተለይ አንድነትን አድርጎ የሚሄደው ይሄንን ሁሉ ስመለከት የአባቴን እንትን ከስር ጀምሮ ሳይ ደግሞ ግብርናንም ላጠና እናንተን ያልኩት ከሱ እይታ ጀምሬ ነው። ከፍተኛ ሀይ ስኩል የተማርኩት በግብርና ነው። ኮሌጅ የተማርኩት ግብርና ነው። ከዛም በኋላ እዚህ ድህረ ምረቃ ሁሉ በተለየ ሁኔታ ቢሆንም ጄኔቲክስ ብሪዲንግ ምናምን እያለ ቢሆንም በግብርና ነው። ስለዚህ በእውነቱ እንደሆነ መሰረቱ እሱ ነበረ። ይህንን ስመለከት ግብርና ደግሞ ምን ያህል ለኢትዮጵያ ወሳኝ እንደሆነ፣ ግብርና በተለያዩ ሁኔታዎች የሚመረተው በገበሬዎች በአካባቢው በቀላል በማረሻ በበሬዎች የሚሳብ ሆ ፋርሚንግ ተብሎ በሚባለው ነው። ይህ ሁሉ እንዴት ነው የሚሆነው የሚለው ስመለከት ኢትዮጵያ ውስጥ በአጠቃላይ እንዲሁ በአባባል ደጋ፣ ቆላ እና ወይና ደጋ ተብሎ በሶስት እንትኖች ይወሰዳሉ። ነገር ግን ጠቅለል ባለ ሁኔታ ተጠንቶ በተለይ በኢትዮጵያን ዶክተር ታምሬ ነፍሱን ይማረው እሱ በተለይ ትልቅ ጥናት አድርጎ ባወጣው ላይ 18 ሜጀር አግሮ ኢኮሎጂካል ዞን ወይም ስነ ምህዳር እና ከ40 ማንሱ ማይነር ምህዳሮች አሉ። ስለዚህ ለግብርና በተለያየ ሁኔታ ተስማሚ የሆኑ በከፍታ ቦታ ላይ ደግሞ ዝቅተኛ ቦታ ላይ እና በሚዲየም በመካከለኛ ቦታ ላይ ሁሉ የሚመረቱ የተለያዩ እንትኖች አሉ። እነዚህን ሁሉ እንዴት ነው ያሉትን እንዴት ነው የምናመርተው እንዴት ነው ለህብረተሰቡ የሚደርሰው የሚለውን በመመልከት በተለያዩ ሁኔታዎች አይቼ በ10 ምዕራፍ ወይም ደግሞ 10 ቻፕተር በእጽዋት በእንስሳት ሀይ ቫሊዩ ክሮፕስ ወይም ደግሞ ከፍተኛ ዋጋ ባላቸው ክሮፖች እነዚሁም ደግሞ በተለይ ሸንኮራ አገዳ፣ ጥጥ፣ ቡና እንዲሁም ደግሞ እርግጥ ጫት የሚባለው የተወሰነ እንትንም ነበረው። ነገር ግን የራሱ ደግሞ ጎጂ ክፍልም አለው። እነዚህን ሁኔታዎች ሁሉ በማድረግ በአንድነት አይቼ በተለይ በ209 ጡረታ ወጥቼ መጥቼ እዚህ ስቀመጥ ባሉኝ ልምዶችና የምርምር ውጤትም እንዲሁ እንዴት ነው ማቀርበው ብዬ ይህንን በመመልከት ነው እንግዲህ እነዚህን ሁለቱን ልጽፍ የቻልኩት።
ዶክተር ደጀኔ በእርሶ ዘመን ከነበሩ እንግዲህ የነጠራችሁ የግብርና ባለሙያዎች አዋቂዎች መካከል በርከት ያሉ እዚህ ሀገር በየስፍራው እንዳሉ ይታወቃል። በሌላም የዓለም አካባቢ ይኖራሉ። የምትገናኙበት መድረክ አላችሁ እንደ ማህበር የመሰለ?
እኔ እንግዲህ እዚህ ሀገር እስከ ጡረታ ጊዜ ድረስ በሙሉ ኢትዮጵያ ውስጥ ነው የሰራሁት። በአለማ ከኮሌጅ አንስቶ እስከ ዩኒቨርሲቲ ድረስ ባለው ጊዜ በምርምር እና በማስተማር በተለያዩ ሁኔታዎች በማገልገል ለ20 ዓመት ሰርቻለሁ። ከዚያ በኋላ ከወጣሁ በኋላ በምርት ዴቨሎፕመንት በሚባለው በዓለም አቀፍ የምግብ ድርጅት ኤፍኤኦ እንዲሁም ደግሞ በአየርላንድ ኤምባሲ የልማት ድርጅት ሲኒየር አድቫይዘር ሆኜ ለ17 ዓመት ሰርቻለሁ። እዚህ ሀገርም ብዙ አሉ። እኔ እንግዲህ ከቶናይ ጀምሬ ነው የመጣሁት እንዳልኩት። ከዛም በፊትም ሆኜ እዚህ ያሉትን አውቃቸዋለሁ። በተለይ እዚሁ ኮሎራዶ እንኳን 7 ነው 6 የሚሆኑ የዓለማ ግራጁዌቶች በፒኤችዲ ሌቭል የነበሩ አሉ። ከእነሱ ጋር እንገናኛለን። ግን አንድ ወጥ የሆነ የአሶሲሽን ወደ ወይም በለው መገናኛ እንትን የለንም። እንደመጣሁኝ ሞክሬ ነበረ፣ ግን እሱን ተግባራዊ ለማድረግ አልቻልኩኝም። ነገር ግን እንዲሁ ያለ ነው የምንገናኝ አለን።
እንግዲህ ኧረ አለን እንገናኝ ይሆናል።
በዚህ ውይይት ጋባዥነት መሰባሰቢያ ምክንያት ይሆናችሁ ይሆናል። በጣም የገረመኝ ቆንጀት እሳቸውን ይነግሩናል። ቀደም ብዬ ጠቆም እንዳረኩት አንጋፋ ናቸው፣ በአረጋዊ እድሜ ነው ያሉት። ግን ነገሮችን የሚገልጹበትን ለሚሰማ ገና በጉልምስና እድሜ እንዳሉ ነው የሚመስለው። ስለ እርሶ ታሪክ መጀመሪያ የሰማሁበት አጋጣሚ ላይም የትውስታ አቅሙን ሲነግሩ ነበርና ያንን ነው አሁንም በዚህ ውይይት ያየ ነው።
ያለማ ወተት ሊሆን ይችላል።
አሉላ ልክን ትልቁ ነገር ኤጅዝ ነምበር የሚባል አለ። ተቆጥሮ እንትን ብቻ ሳይሆን በምን አይነት ሁኔታ ነው ያለው የሚለው ትልቅ ነገር ይመስለኛል። እርግጥ እኔ አሁን ይገርማል አሁን 81 አመት ይሆነኛል አሁን የሚመጣው ኤፕሪል
ሚያዝያ ፊታችን ሚያዝያ
አዎ ናዲያ 30 ብራም በእውነቱ እንደሆነ ቀላል ጊዜ አይደለም ረጅም ጊዜ ነው። እና ትልቁ ነገር ደግሞ እኔ ብዙ ጊዜ በመንቀሳቀስ በፍጹም ነገር መቀመጥን አልወድም። አንዳንድ ነገሮችን አነሳለሁ፣ በተለይ ጂም ሄዳለሁ፣ ሰራለሁ፣ መለሳለሁ፣ ጽሁፎችን እጽፋለሁ፣ አነባለሁ። እና በዚህ አይነት ሁኔታ ነው አሉላ እንግዲህ ያለሁት።
በ80 አመትም ወጣት መሆን እንዴት እንደሚቻል ምስጢሩን ተናግረዋል። እንግዲህ የአካል እንቅስቃሴ በመንፈስም በአካልም በነቃ ሁኔታ ተሳትፎ ማድረግ ትልቅ ነገር ነው። መጽሐፎች ይጽፋሉ፣ ጥሩ ምሳሌ የሚሆን ከግል ተሞክሮም አጋርተውናል። ቆንጅት፣ ጨዋታው የሚጋብዝ ነው፣ ብዙ ነገሮች ሊነሱ የሚችሉበት ነው። ይልቁንም ደግሞ ሁለቱ መጽሐፎቻቸውን ያነበቡ ሰዎች ብዙ የመዋየት ፍላጎት ሊኖራቸው ይችላል። እንግዲህ ንባቡን ለንባቡ እንተውና መጽሐፎን ያነበቡ ሰዎች ደግሞ በልጥ ዝርዝር ያሉ ነገሮችን ካነሳናቸውም ዘለቅ ብለው ማየት ይችላሉ። ዶክተር ደጀኔ መኮንን ጎሳ አለማያ ዩኒቨርሲቲ በሆነበት ኮሌጅ የሆነበትን ለመለየት ነው። ዘመን የመጀመሪያው ፕሬዚዳንት፣ በግብርና ምርምር ጥናት በመምህርነት ለበርካታ ዓመታት ያገለገሉ፣ የግል ሕይወቶን መንገዶችም የሙያውንም ይልቁንም ደግሞ የግብርና ዘርፍ ራሱን ሳይንሱን የሚመለከት መጽሐፎን በጻፉበት መልከት አድርገናል። እሱን ተንተርሰን ሌላ አጋጣሚ እንግዲህ ደግሞ መልሶ ያገናኘን ይሆናል። ለአሁኑ ቆንጅት ከልብ አመስግነን ዶክተር ደጀኔን እናሰናብት።
እሺ፣ ስለ ጊዜው በጣም አድርገን ስለ አገልግሎቶም ጭምር እናመሰግናለን። ረጅም እድሜ እንመኝሎታለን ዶክተር።
እግዚአብሔር ይስጥልን።
አሜን። እኔም ደግሞ እናንተን በተለይ ትላንትና አሉላ ሲደውል እንዴት አወቀኝ ሲለኝ እንዲ አሉላ በአንተ ድምፅ በየትም ቦታ ምትያዝ ሆነ ብዬ መስዳረኩ። አንቺንም በደንብ ነው የማውቅሽ ቆንጂት። በጣም አመሰግናለሁ ላደረጋችሁ በሙሉ። እግዚአብሔር ይባርካችሁ።
እናመሰግናለን።
እግዚአብሔር ይስጥልን ዶክተር ደጀኔ።
አሜን አሜን።
አሁን ደግሞ በመጀመሪያው ክፍል ጀመር ወዳደረግነው ርዕስ ነው የምንመለሰው።
የሰው ሰራሽ አስተውሎት ፋይዳና አንድምታ።
ዶክተር ሰኢድ ሙሄ ይማም ከሃምቡርግ ጀርመን፣ ዶክተር ሚካኤል መለሰ ከአዲስ አበባ እንዲሁም ህሊና ኃይሉ ከዚህ ከዩናይትድ ስቴትስ በርክሊ ካሊፎርኒያ ናቸው።
እልባት ያደረግንበትን ጥያቄ እናስታውስ። ዶክተር ሰይድ ወደ እርስዎ ልመለስና እንደ ፈተና የሚታዩትን በስራችሁ የቋንቋና የሰው ሰራሽ አስተውሎት ክህሎትን በመጠቀም ቀደም ብላችሁ በርካታ እየተሞከሩ ያሉ ነገሮችን አንስታችኋል። ባያችሁት ሂደት ውስጥ እንደ ፈተና የታያችሁ ነገር ምንድን ነው? እንደ ጉድለት የምታዩት ምናልባት እነኚህ ችግሮች ቢቀረፉ ፈጠን ብሎ የተሻለ ውጤት ማግኘት ይቻላል፣ በጣም ባደጉ ማህበረሰቦች ውስጥ የምናያቸውን አይነት ስራዎች ለቋንቋው ተናጋሪ በተለይ የኢትዮጵያን ቋንቋዎች ነው እያነሳን ያለው እና በእነኚህ ቋንቋዎች ተናጋሪዎች ዘንድም እነኚህ ጠቀሜታዎች ሊገኙ ይችላሉ፣ እነኚህ ችግሮች ግን መቀረፍ አለባቸው የምትሉትን ቢያነሱልን።
አመሰግናለሁ። ጥያቄ ነው ያነሳው። ለብዙ ጊዜ ስንጠይቀው የነበረ ለመፍታትም ረዥም መንገድ ፈጀብን። አይ ቲንክ ብዙ ፈተናዎች አሉ። በተለይ ወደ ኢትዮጵያ ቋንቋዎች ሪሌትድ የሆነ ኤንኤልፒ ወይም የቋንቋዎች ምርምር ላይ ትልቁ ፈተና እኔ እስከማውቀው ድረስ በቂ የሆነ ፋይናንሻል ወይም ለሪሰርቹ የሚሰጥ የገንዘብ አለመኖር። ምክንያቱም እነዚህ አሁን ላይ በተለይ ቋንቋ ጋር ተያይዘው የሚመጡ ሞዴሎች እጅግ ሰፊ የሆነ የገንዘብ ድጋፍ ይፈልጋሉ። ስለዚህ አይ ቲንክ ትልቁ ፈተና ኢትዮጵያ ወይም ሌሎች ታዳጊ ሀገሮች የሚባሉት ትልቁ ፈተናቸው ለእንደዚህ ለኤአይ እና ተመሳሳይ ለሆኑ ሪሰርቾች የሚሰጠው የገንዘብ ድጎማ በጣም ትንሽ ነው። ኢትዮጵያ ላይ ከሆነ ብዙ ጊዜ የምናየው 1% 2% ይሉናል። ዩኒቨርሲቲዎች ጋር ነው ያለን ሪሌሽንሽፕ ስንጠይቃቸው ትንሽ ነው። ለሪሰርች የሚሰጠው የገንዘብ ድጎማ በጣም ትንሽ ነው። እሱን ድጋፍ ማግኘት ትልቁ ፈተና ነው ብለን እናስባለን። አይ ቲንክ በሰው ኃይል ቁጥር ስናየው ጥሩ ጎኑ ብዙ ወጣት ጄኔሬሽን አለን፣ ወጣት ተማሪዎች አሉ፣ ተመራማሪዎች። በዛ ላይ ደግሞ የኤአይ በጣም አትራክቲቭ ከመሆኑ ማርኬቱም ገበያውም ብዙ ሰው እየፈለገ እንደመሆኑ መጠን ደስ የሚለው በየዩኒቨርሲቲያችን ስንሄድ ብዙ ተማሪዎች፣ ብዙ መምህራኖች፣ ሪሰርቸሮች እዚህ ኤሪያ ላይ የመቆየት ፍላጎት አላቸው። ትልቁ ቻሌንጅ እኔ የሚሆንብኝ ብዙ ጊዜ የሚሰሩ ስራዎች አሉ፣ ተባብረን ልንሰራቸው የምንችለው ስራዎች አሉ። ነገር ግን የገንዘብ ድጋፍ የለም። የገንዘብ ድጋፍ አለመኖር ተያያዥ ኢንፍራስትራክቸር የምንለውን ለምሳሌ ትላልቅ የኮምፒውቲንግ ኮምፒውተሮች የተሳለጠ ሳይቆራረጥ የሚያደርግ ኔትወርክ አለመኖር፣ ትሬኒንግ ዩዥዋሊ እዚህ ለምሳሌ ሃምቡርግ አንድ ትልቅ ላንጉጅ ሞዴል ለአማርኛ የሰራ ነው ሮበርታ የሚባል 2-3 ዓመት በፊት አንድ ወር ፈጅቶብኛል። ኢንተርኔት ላይ ያለው የአማርኛ ቋንቋዎችን ሰብስቤ ነው ትሬኒንግ ሳደርግ የነበረው እና አንድ ወር ፈጅቷል። ኢማጂን ይሄንን ኢትዮጵያ ውስጥ ትሬን ላደርግ ቢባል ተስፋ የለውም። አንደኛ መብራት ቶሎ ይቋረጣል። እንደዚህ ካፓሲቲ ትልቅ የሆነ ኢንፍራስትራክቸርም የለም። ከዛ በተረፈ ሌላው ፈተና የሚመስለኝ ኢትዮኤንኤልፒ የተቋቋመበትም ትልቁ ፈተና የነበረው ስራዎች ይሰራሉ። ኢትዮጵያኖች በዓለም የተለያዩ ዩኒቨርሲቲዎች፣ ትላልቅ ዩኒቨርሲቲዎች ውስጥ የሚሰሩ ቅድም ህሊናም እንደጠቀሰችው ጥሩ ጥሩ ሪሰርቸሮች አሉ። እሱ ግን ኦርጋናይዝድ ሆኖ የተሰሩ ስራዎች እነዚህ ናቸው፣ ክፍተቶቹ እነዚህ ናቸው የሚለው ነገር አለመኖር ትልቅ ፈተና ነበር። ባህር ዳር ዩኒቨርሲቲ፣ ወሎ ዩኒቨርሲቲ ጋም አዲስ አበባ ዩኒቨርሲቲ አልፎ አልፎ ተማሪዎችን አማክራለሁኝ። አምና የዛሬ ዓመት የዛሬ 2 ዓመት የዛሬ 5 ዓመት የተሰራውን ስራ ደግሞ የመስራት ዝንባሌ አለ። ምክንያቱም የተሰሩ ስራዎች ኦርጋናይዝድ ነው። ይሄ ነው ክፍተቱ። አሁን ጀርመን አገር የጀርመን አሶሲሽን ኦፍ ሊንጉስቲክስ ተብሎ ለእያንዳንዱ አሶሲሽን አላቸው። በየዓመት ወርክሾፕ፣ ሴሚናር፣ ኮንፈረንስ ይካሄዳል። ጋፖቹ ይታወቃሉ። በቃ ለሚቀጥለው ዓመት እነዚህ ኤሪያዎች ላይ እንሰራለን ይባላል። ኢትዮጵያ ላይ እንደዚህ አይነት ነገር አለመኖሩ ወደኋላ ያስቀራል። ስራዎች ነጥረው ወጥተው የተሰሩትና የቀሩትን ተለይቶ የተሰሩትን እያዳበርን ገና መጀመር ያለባቸውን ደግሞ እንዲጀመሩ ማድረግ ላይ እንደ ፈተና ነበረ። አይ ቲንክ ከሞላ ጎደል እነዚህ ናቸው። ሌሎች ብዙ ፈተናዎችም ሊኖሩ ይችላሉ።
መልካም ዶክተር ሚካኤል ወደ እርስዎ ልምጣ። ምናልባትም የችግሩ ማሳያ ይመስለኛል ከእርስዎ ጋር ይህን ውይይት ከጀመርን ጊዜ ጀምሮ አልፎ አልፎ የኢንተርኔት መቋረጥ ይገጥመን ነበረ። ቀደም ብሎ ዶክተር ሰይድ እንዳነሱት በዋና ዋና ችግርነት የሚታዩትን መሰረታዊ የሚባሉ ችግሮችን ይበልጡንም ከበጀት ጋር የተያያዙ ከመሰረተ ልማት ጋር የተያያዙ ፈጣን የቀለጠፈ ኮምፒውተር አለመኖርን አንስተው ነበር። ከእርስዎ ጋር የነበረው መስመር ስለተቋረጠ ሙሉውን ካልሰሙት ብዬ ነው ጭብጦቹንም ማነሳው። ምንድን ነው እንደ ዋና ችግር የሚያዩት ቀደም ብሎ ከተጠቀሱት በተጨማሪ?
እንግዲህ ያው ዶክተር ሰይድ በደንብ ነካክቶታል ብዬ አስባለሁ። እነዚህ ችግሮች የሚመጡት ከተለያየ ነገር አንጻር ነው። ለምሳሌ አንደኛው ትልቁ ችግር የፈንዲንግ ሶርስ አለመኖር ነው። ይሄ የፈንዲንግ ሶርስ አለመኖር ደግሞ የተፈጥሮ ቋንቋዎችን የተለያዩ ስራዎችን ለመስራት እጅግ በጣም አዳጋች የሚያደርገው ለምንድን ነው? በተፈጥሮ የሰው ሰራሽ አስተውሎት ብዙ መረጃዎችን ይፈልጋል። እነዚህም ብዙ መረጃዎችን ይፈልጋል ስልል በአንድ የሚሆን በሌላ መልኩ እነዚህ መረጃዎች ለሰው ሰራሽ አስተውሎት ወይም ለአልጎሪዝሙ የምንሰጠው ዴታ እሱ በሚፈልገው ወይንም አልጎሪዝሙ አንደርስታንድ በሚያደርገው መልኩ ተቀይሮ መሰጠት አለበት። ያንን ለማድረግ ደግሞ ትልቅ ሪሶርስ ያስፈልጋል። ያ ሪሶርስ እኛ ሀገር ውስጥ በምንመጣበት ጊዜ አንደኛ የቋንቋው ሰዎች ቢኖሩም ያንን ማዘጋጀት በጣም ኤክስፔንሲቭ ነው። የውጮቹን ቋንቋዎችን በምንመለከትበት ጊዜ ለምሳሌ የአውሮፓ ቋንቋዎችን በምንወስድበት ጊዜ አንድ ዶክመንት በሚዘጋጅበት ጊዜ በሁሉ የሚያቀል ሆኖ ነው የሚገኘው። ከዛ በተጨማሪ ደግሞ ከኢንፍራስትራክቸር አንጻር ለሚባለው ኢንፍራስትራክቸሩ የለም ማለት አይቻልም፣ አለ። ግን ለፐብሊኩ ለተመራማሪው በበቂ መልኩ እነዚህ ሪሶርሶች አቬል ይሆናሉ የሚለውም ሌላው ትልቁ ችግር ነው። ከዚህ አንጻር ልንወስደው እንችላለን። እርግጥ የዴታ በጣም ሲሪየስሊ ኢትዮጵያ እንደምታውቋት ከ83 ቋንቋ በላይ የሚናገርባት ሀገር ነች። መልቲ ሊንጓል እና መልቲ ናሽናሊቲ ያለበት ሀገር ነው። እነዚህ ቋንቋዎች በሙሉ አምጥተን ስራ ላይ እናውል ማለት አንችልም። ማንችልበት አንዱ ምክንያት ደግሞ አንድም ይሁን በሌላ መልኩ ሁሉም ቋንቋዎች የየራሳቸው የሆነ ያጻጻፍ ያነጋገር እንዲሁም የቋንቋ ባህሪያት ስላላቸው እነዚህ ባህሪያቶች ደግሞ የሁሉ ለማጣጣም አንችልም። ምክንያቱም የቋንቋው ተናጋሪ ደግሞ አንዱ አስፈላጊው ነገር ነው። ቀደም ህሊናም ስትጠቅስ እንደነበረው ወደ 4 ቋንቋዎች በጣም ኮንሰንትሬት ተደርጎ የተወሰደበት አንዱ ምክንያት ያ ነው። ምክንያቱም ያሉት ሪሶርሶች በተነጻጻሪነት አማርኛ፣ ትግርኛ፣ ኦሮምኛ እና ሶማሊኛ ላይ የተወሰኑ ሪሶርሶች አሉ። አሁን ወደ ኦሞቲክ ቋንቋዎች የሚባሉትም እዚሁ ግሩፕ ውስጥ እየገቡ ነው ያሉት።
መልካም።
ስለዚህ የተለያዩ ምክንያቶች ሊነሱ ይችላል።
መልካም። የመስመሩ ነገር አስተማማኝ ስላልሆነ አንድ ተከታይ ጥያቄ ላንሳና ወደ ዶክተር ሰይድ እመለሳለሁ። ዶክተር ሚካኤል፣ ቅድም የቋንቋ ባለሙያዎች መኖርን የቋንቋ ባለሙያዎችን ትብብር አብሮ የሚሰራውን ነገር ጠቀስ አድርገዋል። በቅርቡ በተካሄደው የቋንቋ ባለሙያዎች ጉባኤ አውሮፓ ላይ ሃምቡርግ ላይ ያካሄዱት ጉባኤ የነ ዶክተር ሰይድ ትምህርት ክፍል በንቃት የተሳተፈበት እናንተም ከያላችሁበት የተሳተፋችሁበት መድረክ ምናልባት እንደ ማሳያ ሊወሰድ ይችላል። የቋንቋ ምሁራኑ የኤአይን ፋይዳና አሁን ላለው ሁኔታ ወሳኝ መሆኑን በውይይታቸው ያነሳሉ። በእናንተ በኩል ደግሞ የነሱ አስተዋጽኦ ያንኑ ያህል የጎላ ይመስለኛል። ምን ይመስላል መስተጋብሩ? እንዴት ነው የቋንቋ ባለሙያውና የቴክኖሎጂ ባለሙያው አብሮ የሚሰራው? ምንስ አይነት ሁኔታዎች መፈጠር አለባቸው? እስካሁን ያለውስ ምን ይመስላል?
መልካም። እስካሁን ያለውን ነገር ምን ይመስላል ለሚለው እጅግ በጣም ተቀራርቦ የመስራቱ ቴንደንሲ የለም፣ ወይንም ቢኖርም በጣም አናሳ ነው። ያንን ነገር ደግሞ ማሳደግ የሚቻለው ምንድን ነው? አብሮ እንደ ሀገር ሀገራችን ውስጥ ያሉትን ቋንቋዎችን በህብረት፣ በአንድነት፣ በመተሳሰብ የራሳችንን ቋንቋ ከማሳደግ አንጻር እየተደጋገፈ መሄድ ያለበት ነገር ነው። ለዛም ነው እንደ ኢትዮኤንኤልፒ ኢኒሽቲቭ ተወስዶ የተለያዩ ሰዎች ወይም የተለያዩ የተፈጥሮ ቋንቋ ላይ የሚሰሩ ሰዎች ወደዚህ ግሩፕ ውስጥ መጥተው በተለያየ መልኩ ያላቸውን አቅም በማውጣት የተለያዩ ስራዎችን ወደፊት ማምጣት የሚቻልበት ትልቅ እድል አለ። በተለይ እንደ ኢትዮጵያ ላለ ሀገር በጣም ብዙ ቋንቋዎች በሚነገርበት ሀገር የተለያዩ ቋንቋዎችን ቡስት ማድረግ የምንችልበት ወይንም ወደ ፕሮዳክት እንኳን ባይመጣ ቅድም ህሊናም ዶክተር ሰይድም እንደጠቀሱት ጅምር ላይ ያሉ ስራዎችን ወደ ሲስተሙ በማምጣት በትራንስሌሽን የሚሆን በምንም በአውቶማቲክ ስፒች ሪኮግኒሽን የሚሆን ወይንም ከጽሁፎች ወደ ድምፀቶች መቀየርም በተለያየ መልኩ የቋንቋ ባለሙያዎች እገዛቸው እጅግ በጣም እዚህ ላይ አስፈላጊ እና ሁላችንም የተፈጥሮ ቋንቋን ወደፊት ለማምጣት በቋንቋችን መነጋገር፣ በቋንቋችን ብዙ ስራዎችን መስራት የምንችልበትን እድል ያመጣል ብዬ አምናለሁ። ለዚህም የተዘጋጀው ዝግጅት እጅግ በጣም አስፈላጊ ነው ብዬ ነው።
ሰዓታችን ስላለቀ የግድ መቋጨት ሊኖርብን ነው። ውይይቱ ግን መቀጠል እንዳለበት ያመለክታል። ዶክተር ሚካኤል መለሰ፣ ዶክተር ሰይድ ሙሄ፣ ቀደም ብላ በአስቸኳይ ስራ ምክንያት የተለየችን ህሊና ኃይሉ፣ እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ እኛም እናመሰግናለን። መልካም ጊዜ።
አሉላ፣ የዛሬው ፕሮግራማችን የሞላ ይመስላል። እንግዲህ ሌላውን ቅንብር ለቀጣዩ ራዲዮ መጽሔት ዝግጅት እናስተዋውቀው።
መልካም ቆንጅት፣ ጥሩ ብለሻል። ዝግጅታችን በርከት ያሉ ድምጾች የተካተቱበት፣ ዝግጅቶቹም በመጠኑ ሰፋ ሰፋ ያሉ እንደመሆናቸው ከማስተዋወቅ ያለፈ እድል የሚሰጠን አይመስልም። የሚቀጥለው ራዲዮ መጽሔት እንግዳችን እስከ ዳር ግርማይ ትባላለች። ደራሲ ናት። 2 መጽሐፎችም ደርሳለች። አንደኛው የፈረንጅ ሚስት የሚል ሲሆን ሁለተኛው ደግሞ ይሄ መጽሐፍ ወደ እንግሊዝኛም ተተርጉሟል፣ ዋይት ማንስ ዋይፍ ይላል። ሁለተኛው መጽሐፏ ኢትዮጵያዊ አገሩ የት ነው የሚል ነው። ርዕሶቹ የሚስቡ ይመስላሉ።
በጣም
እንግዲህ ቤሩት የምትገኘውን እስከ ዳር ግርማይን በሚቀጥለው ራዲዮ መጽሔት ይዘን ብቅ እንላለን።
የፈረንጁ ሚስት ደራሲ። እሺ እንግዲህ መልካም አሉላ፣ ከመሰነባበታችን አስቀድሞ የዝግጅት ክፍላችንን የመልእክት መላላኪያ አድራሻ እናስታውሳችሁ።
የኢሜይል አድራሻችን horn@voanews.com፣
የዋትሳፕ ቁጥራችን ደግሞ 2028263667 ነው።
በቀጥታ ብትልኩልን ለማስተናገድ ያመቸናል። ለራዲዮ መጽሔት ማለት ታዲያ ሳትዘነጉ ነው።
በተጨማሪም የፌስቡክ ገጻችንን መጠቀም ትችላላችሁ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ
በዚሁ ተሰናበትን።
ሰላም፣
በደህና አደሩ።